ህወሓት መሪዎችና የቀድሞ ከፍተኛ የመንግስት ባለስልጣናት እንዲሁም ወታደራዊ መኮንኖች ላይ በአጭር ጊዜ ውስጥ መደበኛ ክስ የሚከፈት መሆኑን ጠቅላይ አቃቤ ህግ አስታወቀ። በአሰቃቂው የማይካድራ ጭፍጨፋ ላይ ከተሳተፉት መካከል የአብዛኞቹ ማንነት የሚታወቅ መሆኑን አቃቤ ህግ አመልክቷል። መለስካቸው አማሃ ተከታትሎታል።
በፌዴራል ጠቅላይ አቃቤ ህግ የሙስናና የተደራጁ ወንጀል ጉዳዮች ምክትል ጠቅላይ አቃቤ ህግ ፈቃዱ ጸጋ በቴሌቪዥን ወይ እንደገለጹት በፍርድ ቤት የመያዣ ትዕዛዝ ከተሰጠባቸው 349 የህወሓት የቀድሞ መሪዎችና ከፍተኛ የመንግስት ባለስልጣናት እንዲሁም ከፍተኛ ወታደራዊ መኮንኖች መካከል በህግ ቁጥጥር ስር የዋሉትን ጉዳይ ብቻ ያለጥርጥር መናገር እንደሚቻል ያስረዳሉ። ከነዚህ ውጭ ያሉትን ግን የመከላከያ ኃይሉና የጸጥታ ኃይሉ እየተከታተሏቸው እንደሆነና እጅ ለመስጠት ፈቃደኛ ያልሆኑትም እርምጃ እየተወሰደባቸው እንደሆነ አስታውሰዋል። አሁን በህግ ቁጥጥር ስር ባሉት በ104ቱ ተጠርጣሪዎች ላይ ግን ምርመራው እየተገባደደ እንደሆነ ገልጸው ሁሉም ወገን የሚጠብቀውን ፈጣን ፍትህ ተግባራዊ ለማድረግ እየተሰራ ነው ብለዋል።
ምርመራ ጀምረን ኦልሞስት ወደ ማጠናቀቁ ይሄን ነው በከፊል ማለት እያንዳንዱ እነዚህ ሰዎች የሰሯቸውን ወንጀሎች ምርመራ ለመጨረሻውን በጣም ብዙ ጊዜ ይወስዳል። ምንም አያጠያይቅ ከመጀመሪያው ጀምሮ የፈጸሟቸውን ወንጀል ብለን የምንለይ ከሆነ ማለት ነው። ነገር ግን መከላከያ ሰራዊታችን ላይ ጥቃት ከፈጸሙ የፈጸሙበትን ድርጊት እና ለውጡን ተከትሎ ሀገር ላይ ጦር ለማንሳት ሲያደርጉ የነበሩ ስራዎችን በከፊል ወደ ማጠናቀቁ እየሄድን ነው። ስለዚህ ምርመራ ላይ ብዙ የምንቆይበት ነገር አይደለም የሚኖረው። በአጣራ ነው ልክ በአስረዳ ነው ማስረጃ ባስገባነው ልክ ክስ መስጠት፣ ሌላውን ደግሞ በሂደት እየመረመርን ክስ እንድንመሰረት የሚከለከለን ነገር ስለሌለ ሁለተኛ ጊዜ ቀጠሮ ነው። እንደምታውቀው አሁን ለምሳሌ ጦርነት ቦታው እዛ ከዋሻ ውስጥ ተይዘው የመጡ ሰዎች ጊዜ ቀጠሮ ይጠየቅባቸው። ህዝብም መንግስትም የተፋጠነ ነገር ይፈልጋል፣ ፍትህ ማየት ይፈልጋል። ስለዚህ ከድርጊቱ ሰለባዎች አንጻር የተፋጠነ ፍትህ ይፈልጋል እና ብዙ የተንዛዛ ነገር አይፈልግም።
በማይካድራ የተፈጸመውን አሰቃቂ ብሔር ተኮር ጭፍጨፋ በተመለከተ ከአቃቢ ህግ በቅርቡ የተሰጠው መግለጫ እንደሚጠቁመው ድርጊቱን የፈጸሙትን ሰዎች 279 እንደሆኑ ለይቶ አስታውቋል። ይህ በእርግጠኝነት የተነገረ መረጃ መሰረቱ ምንድን ነው ሲል ቪኦኤ ላቀረበው ጥያቄም ምክትል ጠቅላይ አቃቢ ህጉ ምላሽ ሰጥተዋል።
ከ279 ሰዎች ውስጥ 28 ሰው ብቻ ነው በስም ብቻ የለየናቸው። ሌሎቹም ብዙዎቹን እስከነ አባታቸው ሌሎቹንም እስከነ አያታቸው ተለይተዋል። ከዛ ውጪ ከባንክ እና ከተለያዩ ቀበሌ ከሌሎችም ፎቶቸው ተፈልጎ በፎቶግራፍም ጭምር አይደንቲፋይ እንዲሆኑ ተደርጓል። እዚህ ወንጀል ላይ የተሳተፉት ብዙዎቹ ማለት ነው። 28 ሰዎች በስም ብቻ የተለዩ አሉ፣ እስከነ አባታቸው ያልተለዩ። አሁን የደረሰብንበት እና ያሳወቅ ነው በሂደት ቁጥሩ ሊጨምር ይችላል። እነዚህም ደግሞ እስከነ አባታቸው እስከነ አያታቸው እየተለዩ ሊሄዱ ይችላሉ። ከ28ቱ ስቀነስ እንግዲህ አምስት ሌሎቹ እስከነ ሙሉ ስማቸው አይደንቲፋይ አድርገናል። ከፊሎቹም ደግሞ አይደንቲፋይ ማድረጉ በስማቸው ብቻ ሳይሆን በፎቶግራፍ ማስደግፈናል።
የቀሩት የት እንዳሉ ይታወቃሉ ማለት ነው? አሁን ያልተያዙ
አብዛኛዎቹ እንዳልነው በስደተኛነት ስም ቀጥታ ወደ ሱዳን የተሻገሩት ወንጀል ፈጸመው ወንጀሉን የፈጸሙ ወጣቶችም ባለሀብቶችም የፖሊስ የሚሊሻ አባላት ሁሉ ወደዛ ነው የተሻገሩት ብዙዎቹ። የተወሰኑት ደግሞ ወደ ሽሬ መስመር የሄዱ ሰዎች አሉ። በሂደት አሁን በህግ ማስከበር ረገድ እየተፈለጉ እነሱ በሂደት የምናገኛቸው ነው የሚሆነው። ግጭቱ በህግ ማስከበር ወቅት ደግሞ የተደመሰሱ ሊኖሩ እንደሚችሉ የምንጠረጥርበትም ሁኔታዎች አሉ።
ከሀገር ውስጥም ከውጭም አንዳንድ ወገኖች እንደሚሉት ከሆነ ግን ይህን የወንጀል ድርጊት የፈጸሙት አሁን የኢትዮጵያ መንግስት የሚከሳቸው ኃይሎች ሳይሆኑ ሌሎች ኃይሎች እንዳደረጉት ነው የሚናገሩት። ይህን አቃቢ ህግ አለኝ ከሚለው ማስረጃ አኳያ እንዴት ያብራረዋል? ይህን ጥያቄ ነበረ።
245 ምስክሮችን ቃል ተገብለናል። መለስካቸው ኛው 245 ምስክሮች ቃል የሚገበል ከአንድ ወገን አይደለም። ይሄ ሰው ያው እዚህ ሀገር የብሄር ችግር አለ፣ እዚህ ቦታ ውክልን ተባለ ስለሚጠየቅ የተጎጂው ብሄር ሰዎች ብቻ አይደለም። ቃላቸው የሰጡት ሰዎችን ያዳኑ በቤታቸው አስገብተው አንዳንዶቹ መጀመሪያ እኔ እንግደሉ ብሎ እላያቸው ላይ ተኝቶ ያዳኗቸው ሰዎች ጭምር ነው ምስክርነት ቃላቸውን የሰጡት። የመጣ ሀይል አባላት ፖሊሶች ጭምር ናቸው ምስክር የሰጡት። ስለዚህ ይሄ ጭፍጨፋ ተገለጠው ብሎ ለማሳበብ በፍጹም የሚመች አይደለም፣ የሚሆንም አይደለም። በአደባባይ ነው፣ በቀን የተጀመረ ነው ዘመቻው። ስለዚህ ልትደብቁ ምትችላል። ይህን ያህል ሰው እኮ ገለ በአደባባይ ቤት ለቤት ተዞሮ ተጨፍጭፎ ለመደበቅ እንኳን የሚመች አይደለም። ስም ሊሰጡት አይችሉም። እና በግልጽ ማን እንደፈጸመው ምርመራው አይደንቲፋይ አድርጓል። እሱ ጋር ችግር የለብንም። ማን እንደፈጸመው ወሰደ እስከነ ግለሰብ ቅድም ደርሶት ማለት ከነባት እስከነ አያት በመለየት በምስል በማስደገፍ ጭምር እየተሰበሰበ በደንብ ፕሮፌሽናሊ የተካሄደበት ሳይንሳዊ ምርመራ ዘዴዎችን ለመጠቀም የተሞከረበት ነው። እንደ ሀገር ባለን የምርመራ ቴክኒክና ብቃቶች ሁሉ ተጠቅመን የሰራነው ስራ ነው። በዘገየ ጊዜ አይደለም ወደ ምርመራ የገባ ነው። በአካባቢው የህግ ማስከበሩ ምክንያት የተወሰኑ የጸጥታ ችግሮች ነበሩበት። ጥቅምት 30 ላይ ወንጀል የፈጸመው አስር ቀን ዘግተን የገባነው ምርመራውን ለመመርመር ኢንቪዲንግ ኢንቫይሮንመንት እስኪፈጠር ነው ሁኔታው የተቆየው። በፍጹም ገለልተኝነት የተሰራ ማን እንደፈጸመው አይደንቲፋይ አድርገናል እና እሱ ችግር የለውም።
ቁጥሩ ግን ተጋኗል ብላችኋል። በፊት የተገለጸው ከ600 እስከ 700 ከዛም በላይ ሄዷል። እርግጥ አሁን ከዛ በጣም ቀንሷል ነው የምትሉት ወይስ እንዴት ነው?
አዎ ቀንሷል፣ በደንብ ቀንሷል። እሱ ያልኩት አሁንም የሶስትም የአምስትም ሰው አስርም ሰው ልዩነት ቢኖረው ፎርማል የመጨረሻው ኦፊሻል መረጃ ከመጣ በኋላ ቢወጣ ይሻላል ብለን ነው። ምክንያቱም የህክምና ቡድኑ ከእያንዳንዱ አስከሬን መርምሮ ሪፖርት እያዘጋጀን ያለው በዚህ ሂደት ውስጥ የተፈጥሮ ሞት የሞቱ ሰዎች አይደንቲፋይ የተደረጉ ካሉ እዚህ ቁጥር ውስጥ እንዳንደምር እንፈልጋለን። ቁጥር ይቅርታ በዚህ በዛ ያለ እያስተካከልን አንሄድም። የመጀመሪያ አካባቢ ቁጥር ግነት ነበረበት፣ ምክንያቱንም አስቀምጠናል። ምክንያቱም የመጀመሪያው ቁጥሩ የተናገረ ሰው የለም፣ ስሜቱን ነው ሰው ሲናገር የነበረው። አስቸጋሪም ነው። አስከሬን አንድ ሶስት ብለህ የምትቆጥሩ አይደለም። የቀብር አስፈጻሚዎች ናቸው ለሁላቻችን ምንጭ የነበሩት። እኛ ራሳችን መጀመሪያ አካባቢ ላይ በነበረን ማስረጃ ልክ ወደ 690 ምናምን ሰው ሞቷል ለሚል ነው ከነዚህ ሰዎች ቃል የተቀበልነው። አልተቀበለም። መጨረሻ ላይ እነዚህ ሰዎች የቀብር አስፈጻሚዎች ባሉበት ነው እያንዳንዱ ጉድጓድ እየተከፈተ በቪዲዮ እየተቀረጠ እነሱም እየቆጠሩ የሕክምና ባለሙያዎች ደግሞ እያንዳንዱ የሞቱ ምክንያት ስለሆነ አይደንቲፋይ የሚያደርጉ ከቻሉም መታወቂያ ከዚህ ውስጥ እያዩ ማንደው እያሉ ጭምር ስለሆነ ሲሰራ የነበረው አረጋግጠዋል። ምክንያቱንም ተናግሯል። መጀመሪያ አካባቢ ላይ ግድያውን ከፈጸሙ በኋላ አስከሬኑን ከከተማ ወስደው አውጥተው ስለሆነ ጥሎ የነበረው እሱን ሰብስበ ስታመጣ አስከሬን ፈጥሮ ሽታ አለ። እያንዳንዱን ለመቁጠር የተቸገሩበት ሁኔታዎች ነው የነበሩ። ስለዚህ በጉድጓድ ልክ ነው ያገኘ ነው ምስክሮቹ የነገሩን ያህል ጉድጓድ እንደውም ከዚያ በላይ አግኝተናል እኛ እነሱ ያልደረሱበትን። በቁጥር ግን ልዩነቶች መኖሩን አይደንቲፋይ አድርገናል።
በጣም አመሰግናለሁ አቶ ፍቃዱ ጽጋ ስለትብብሮ።